ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ያስቸኳይ ጊዜ ሁኔታ መታወጁ መልካም ሐሳብ አይደለም ሲሉ የኢትዮጵያ ማህበረሰብ ድርጅቶች ትብብር የሚባለው ትብብር ዋና ጸሐፊ ዶክተር እርቁ ይመር ተቃውሞቸውን ገለጡ።
በማንኛውም ጊዜ ቢሆን ይሄ አዋጅ አደገኛ ነው። በተለይ ህዝቡ አምርሮ በሚጠገልበት ጊዜ አዋጅ ስለታወጀ ትግሉን ሊያቆም ይችላል እና እርምጃም ሊወስድ ይችላል። ያ እርምጃ የሚወሰደው እርምጃ ወደ ምን እንደሚሄድ ምናልባት ወደ ዘርም ወደ ሲቪል ዋር የመሳሰሉ ነገሮች ሊያስከትል ስለሚችል ጥሩ ሀሳብ አይደለም። ጥሩ ሀሳብ አይደለም።
25 ሲቪክ ማህበራት ያደራጁትና ሌሎች 26 የፖለቲካ ድርጅቶች የተሳተፉበት የምክክር ስብሰባ ሲያትል ዋሽንግተን ላይ እየተካሄደ ነው። በመጽሔት ዘገባ ይዘናል።
ኢትዮጵያ ውስጥ ከዛሬ ጀምሮ ተግባራዊ የሚሆን አስቸኳይ ጊዜ አዋጅ ታወጀ። ቀደም ብለን በገለጽነው አዋጁ እስከ መቼ እንደሚቆይ ግን አልተገለጸም። ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ የስልጣን መልቀቂያ ጥያቄ ማቅረባቸውን ተከትሎ አዲስ አበባ የሚገኘው ዩናይትድ ስቴትስ ኤምባሲ የኢትዮጵያን ሁኔታ በቅርብ እየተከታተለ እንደሆነ አስታወቀ። የሚሉት ከዋና ዋናዎቹ ዜናዎች ናቸው። እናስጠለን እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ ሳምንታዊ ዝግጅቶች ዛሬ በወቅታዊ ፕሮግራሞች ይተካሉ። የዛሬ አርብ የካቲት 9/2010 ዓ.ም አስተናጋጆች አሉላ ከበደና
አዲስ አበበ ነን። ፕሮግራም የሚያቀናብርልን ንጉሱ ታምሬ፣ ከስርጭት መሐንዲሷ ጋር አብረው እናመሻሉ። በቅድሚያ ግን የዕለቱን ዜና። ኢትዮጵያ ውስጥ ከዛሬ ጀምሮ ተግባራዊ የሚሆን አስቸኳይ ጊዜ አዋጅ ተጣለ። አዋጁ እስከ መቼ እንደሚቆይ አልተገለጸም። አዋጁን ይፋ ያደረገው የሚኒስትሮች ምክር ቤት ለመንግስት መገናኛ በላከው መግለጫ የአዋጁ ዓላማ ህገ መንግስቱንና የህገ መንግስቱን ስርዓት ለማስከበር የጎሳን መሰረት ያደረገና በተለያዩ የአገሪቱ ክፍሎች የሚታዩ ግጭቶችን ለማስወገድ ባለው አለመረጋጋት ምክንያት የሚፈጠሩ የንብረት ውድመትን ለማቆምና በአጠቃላይ ሰላምና መረጋጋትን በአገሪቱ ለማስፈን ነው ብሏል። መጽሔት ቀደም ሲል እንዳልነው ዝርዝር ዘገባ ይሰጥበታል።
ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የስልጣን መልቀቂያ ጥያቄ ማቅረባቸውን ተከትሎ አዲስ አበባ የሚገኘው ዩናይት ስቴትስ ኤምባሲ የኢትዮጵያን ሁኔታ በቅርብ እየተከታተለ መሆኑን አስታወቀ። ምንም እንኳ በአሁኑ ወቅት በጸጥታው ጉዳይ ላይ የተፈጠረው ተጽዕኖ በውል ባይታወቅም በተጨባጭ የፖለቲካ ሁኔታ መሰረት አንዳች ያልተፈለገ የጸጥታ ጉዳይ ሊከሰት እንደሚችል ያስታወሰው የኤምባሲው ማሳሰቢያ ማንም የኤምባሲው ሰራተኛ በአሁኑ ወቅት ከአዲስ አበባ ውጭ ለመጓዝ አስቀድሞ የኤምባሲውን ማሳወቅ ያስፈልገዋል ብለዋል። ለማንኛውም ይላል ኤምባሲው፣ ለማንኛውም የአገር ውስጥ መገናኛ አውታሮችን መከታተል፣ ባለስልጣናት የሚሰጡትን መመሪያ በመከተል ከተለያዩ ስብሰባዎችና ህዝባዊ ሰልፎች መራቅ፣ አካባቢን በአይነ ቁራኛ መቃኘት፣ የኢትዮጵያ ወቅታዊ ሁኔታ ያልተረጋጋ በመሆኑ በማንኛውም ባልታሰብና ባልተጠበቀ ጊዜና ሰዓት መጥፎ ሁኔታ ሊከሰት እንደሚችል ልብ ማለት ያስፈልጋል ሲል አስታውቋል።
የአማራ ክልላዊ መንግስት በጎንደር ዞን የ244 እስረኞች ክስ መቋረጡን የዞኑ የፍትህ ቢሮ አስታውቋል። ዛሬ ማምሻውን በመንግስቱ መገናኛ ብዙሃን እንደተገለጠው ከሆነ ከተቋረጡት ክሶች መካከል የኮሎኔል ደመቀ ዘውዱን፣ የጀኔራል ተፈራ ማሞ፣ የወይዘሪት ንግስት ይርጋን፣ የአቶ አታላይ ዛፌን ክሶች ይጨምራሉ። በተጨማሪም በዞኑ ጭልጋ ማረሚያ ቤት ታስረው የነበሩ 55 እስረኞች ይቅርታ እንደተደረገላቸው ታውቋል። ይበንዴ እንዳለ በመገናኛ ብዙሃን የማይታወቁ ብዙ እስረኞች ዛሬም በወህኒ ቤት እንደሚገኙ ተነገረ። አንዳንድ ተቃዋሚ ፓርቲዎች ሊፈቱ የሚገቡ አባሎቻቸው ዛሬም እንዳልተፈቱ አስታውቀዋል። በቅርቡ ከተፈቱ መካከል በርከት ያለ ቁጥር ያላቸው እስረኞችም እንዳልተፈቱ ይናገራሉ። መጽሔት በዚህም ላይ ዘገባ ይኖረዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሻሸመኔ ከስር ለተፈቱት የኦሮሞ ፌዴራሊስት ኮንግረስ አመራር ለአቶ ደጀኔ ጣፋ አቀባበል ለማድረግ ትላንት በበርካታ ተሽከርካሪዎች ይጓዙ የነበሩ ሰዎች መንገድ ላይ ግጭት ተፈጥሮ የሰው ሕይወት መጥፋቱ ተነገረ። ከአስተባባሪዎቹ አንዱ አቶ አማዶ ሃሞኒ ለአሜሪካ ድምጽ እንደተናገሩት በሕዝብ ላይ ጉዳትም ደርሷል። ዚያው ሻሸመኔ ከተማ 2000 ታራሚዎች የነበሩበት እስር ቤት በእሳት ሲቃጠል ለማምለጥ ከመከሩ ወይም መከሩ ከተባሉ መካከል ከጸጥታ ኃይሎች በተተኮሰ ጥይት አንድ ሰው ሲገደል ሌሎች 3 መቁሰላቸውን የከተማዋ ከንቲባ ወይዘሮ ጠይባ ሐሰን አስረድተዋል። አድማጮች በዚህ ላይ ሰፋ ያለ ዘገባ በመጽሔቱ ይቀርብበታል።
ሊቢያ የሚገኙ የሶማሊያ ስደተኞች ወደ አገራቸው መመለስ እንደማይፈልጉ አስታወቁ። ስደተኞቹ ወደ አገራቸው እንዲመለሱ ለማግባባት የተላከው አንድ የመንግስት ልዑካን ቡድን ጥረት ቢያደርግም ሊያሳምናቸው እንዳልቻለ ነው የተገለጠው። ስደተኞቹ ወደ አገራቸው ከመመለስ ይልቅ ባህር አቋርጠው ወደ አውሮፓ ለመዝለቅ እንደሚፈልጉም ለተላከው የመንግስት ቡድን መናገራቸው ታውቋል። ባለፈው ሰኞ ትሪፖሊ የገባው የሶማሊያ መንግስታዊ ልዑካን ቡድን ስደተኞቹ የሚገኙበትን ካምፕ እንደጎበኘና አንዳንዶቹንም ሶማሊያ ኤምባሲ ውስጥ እንዳገኘ አመልክቶ ወደ አገራቸው ለመመለስ ፈቃደኛ የሆኑ 11 ብቻ መገኘታቸውን አስታውቋል። ባለስልጣናት እንደገለጡት ሊቢያ የፈለሰው የሶማሌ ስደተኞች ከ5000 እስከ 6000 ይገመታሉ።
አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ
አንድ ዜና ለገባለን። ሲሪል ራማፎሳ የደቡብ አፍሪካ ፕሬዝዳንት ከሆኑ ለአገሪቱ ምክር ቤት አባላት ለመጀመሪያ ጊዜ ባደረጉት ንግግር በመንግስት ሙሰኞች ላይ ከባድ ጦርነት አደርጋለሁ ሲሉ ቃል ገቡ። ሙስና የቀደሞቹ የአገሪቱ ፕሬዝዳንቶች በተደጋጋሚ ወነጀሉባቸው እንደነበር አይዘነጋም። አንዳንድ ገምጋሚዎች ሙስናን መዋጋት ከባድ እንደሆነ ይናገራሉ። ማርያማ ዲያሎ ዘገባ ልካለች፣ ትዝታ በላቸው ታቀርበዋለች።
የቀድሞው ፕሬዝደንት ጄኮብ ዙማ ባለፈው ረቡዕ ሥልጣን እንዲለቁ ምክንያት የሆነውን የሙስና ክስ በመጥቀስ ነው አዲሱ የደቡብ አፍሪካ ፕሬዝደንት ሲሪል ራማፎዛ ንቅዘትን አጥብቄ እታገላለሁ ሲሉ ቃል የገቡት።
issues that have to do with corruption, issues of how we can straighten out our state-owned enterprises and how we deal
ከሙስና ጋር የተያያዙ ጉዳዮች፣ የመንግስት ንብረት ጋር በተያያዙ የሚነሱ የሙስና ክሶችን በቅርበት ለመከታተል ቃል እንገባለን ነው ያሉት። አዲሱ የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ለሀገሪቱ ምክር ቤት አባላት ሲናገሩም የደቡብ አፍሪካን ሕዝብ በተሻለ ለማገልገል የተለያዩ የፖለቲካ ፓርቲዎችን ለማስተባበር እንደሚጥሩ ተናግረዋል። የፖለቲካ ገምጋሚዎች በሀገሪቱ በሙስና የተጠረጠሩትን ለፍርድ ሳያቀርቡ ወንጀሉን መዋጋት አስቸጋሪ እንደሚሆንባቸው ይናገራሉ። አዲሱ ፕሬዝደንት ተጠርጣሪዎችን ለፍርድ ካቀረቡ ግን የደቡብ አፍሪካን ኢኮኖሚ በማሻሻል ህዝቡን ይታደጋሉ፣ በአጸፋውም ድጋፍ ያገኛሉ ይላሉ።
በመጨረሻም ዩናይትድ ስቴትስ ሰሜን ኮሪያ ላይ መጠነኛ ወታደራዊ ጥቃት ማካሄድ እንደምትችል እየተሰነዘረ ያለው ሐሳብ ተግባራዊ የመሆኑን ጉዳይ አንድ ከፍተኛ የውጭ ጉዳይ ሚኒስትር ባለስልጣን አጣያቂ አድርገውታል። ፒዮንግያንግ ላይ መጠነኛ እርምጃ ይወሰድ የሚለው እቅድ ብላዲ ኖዝ ስትራቴጂ፣ አፍንጫዋን ብለን እናደማታለን እና እናሳያታለን የሚል ቅጽል ስም እንደተሰጠው ጠቅሶ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የቪኦኤ ዘጋቢ ኒክ ቻንግ ያጠናቀረውን ቆንጅታዬ ታቀርባለች።
ሰሜን ኮሪያ በፒዮንግቻንጉ ኦሊምፒክ ገጽታዋን ለማሳመር የያዘችው ዘመቻ በብዙዎች ዘንድ የሰመረላት ይመስላል። ዩናይትድ ስቴትስም በአንድ በኩል በአዲስ መልክ ለንግግር ዝግጁነቷን እየገለጸች ስትሆን በዚያች ሀገር ላይ የያዘችውን ከባድ ጫና ማፋፋሟን ቀጥላለች። ሱዛን ቶርንተን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የምስራቅ እስያና የፓሲፊክ አካባቢ ጉዳዮች እጩ ረዳት ሚኒስትር ናቸው።
We envision the pressure continuing to ramp up. There will not be any let up on pressure. We are leaving the door open to rightly stated.
ክፍቱ ተጠናክሮ ይቀጥላል ብለን ነው የምናስበው። ፈታ መስጠት የለም። በሩን ለንግግር ክፍት ማድረጋችንን እንቀጥላለን። ንግግሩ ማተኮር ያለበት አንድ ጉዳይ ኒኩሌር መሳሪያዋን ማስወገድ ነው። የምንከተለው ፖሊሲ አይነተኛ ግብ እሱ ነው።
እንደምረዳው በኮሪያ ባህረ ገብ ላይ ውሱን የሆነ ወታደራዊ ጥቃት የማካሄድ እቅድ እንደሌለ ነው ያሉት ሱዛን ቶርንተን፣ ቅድሚያ የምንሰጠው ትኩረታችን ዲፕሎማሲ ነው ብለዋል። በኒውክሌር ተንኳሽነቷን ትታ ለንግግር መቅረብ የሰሜን ኮሪያ ፋንታ ነው ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስገንዝቧል። የውጭ ጉዳይ ሚኒስቴሩ ቃል አቀባይ ሄዘን ኑወርት
We're leaving the door open to engagement. We want engagement to consist of one issue that is denuclearization.
በሩ ለንግግር ክፍት አድርገናል። ያ ንግግር አንድ ጉዳይ ላይ ነው የሚሆነው። ያም ኒኩሌር ግንባታውን መተው ነው። ፖሊሳችን አልተቀየረም።
ዩናይትድ ስቴትስ በፒዮንግያንግ የመንግስት ለውጥ ይካሄድ ባትልም ተንታኞች እንደሚሉት ለሚፈጠር ማናቸውም ሁኔታ የፒዮንግያንግ የጦር መሳሪያዎች በደንብ ተጠብቀው እንዲወገዱ ለመዘጋጀት እንዲቻል ከቻይና ጋር መነጋገር ይኖርባታል።
አድማጮች፣ ለሰዓቱ ያለን ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ክቡራና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ነው የምንገኘው። ዛሬ አርብ የካቲት 9 2010 ዓ.ም አስተናጋጆች አዲሱ አበበና
አሉላ ከበደንን። በስርጭታችን የጊዜ ሰሌዳ መሰረት ቀጣዩ የዕለቱ አብይ ዜና ነው። ከዚያ በፊት ግን ታዲያ ቆየት ብለው ከሚቀርቡ ቅንብሮች አንዱን እናሰማለን። የኢትዮጵያ የወቅቱ ሁኔታ የማይቆም የለውጥ ሂደት ላይ እንደሚገኝ የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ገለጡ።
ዛሬ አይደለም ለውጥ የተጀመረው ኢትዮጵያ ውስጥ አመታት አስቆጥሯል። አሁን ሀገርን እየመራ ያለው መንግስት የለውጥ መንግስት ስለሆነ ብዙ ስኬቶችን ለማስመዝገብ ችሏል።
ከዶክተር ነገሪ ጋር ያደረግነውን ቃለ ምልልስ በምሽቱ ዝግጅታችን ይቀርባል። ሁለተኛው አጋባሽ ላይ ጠብቁት። አድማጮች፣ አሁን በቀጥታ የዕለቱና ቢረስ
ቀደም ሲል በዜናችን እንደገለጽነው የኢትዮጵያ ሚኒስትሮች ምክር ቤት ከዛሬ ጀምሮ የሚጠና አስቸኳይ ጊዜ አዋጅ ጥሏል። እስከ መቼ እንደሚቆይ አልተገለጠም። በዚህ ጉዳይ ላይ ዘጋቢያችን እስክንድር ፍሬው ከአዲስ አበባ ተከታዩን ልኮልናል።
የሚኒስትሮች ምክር ቤት መግለጫ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተነበበው ማምሻውን ነው። ከዛሬ ጀምሮ ተግባራዊ የሚደረግ ያስቸኳይ ጊዜ አዋጅ መታወጁንም ይፋ አድርጓል። ለዚህ አዋጅ መነሻውም ከቅርብ ጊዜ ወዲህ በአገሪቱ እየታዩ ያሉ ሁኔታዎች መሆናቸውን መግለጫው ጠቁሟል። በአገሪቱ አንዳንድ አካባቢዎች ህገ መንግስቱንና ህገ መንግስታዊ ስርዓቱን ለአደጋ የሚያጋልጡ ሁኔታዎች እየታዩ መሆኑን መግለጫው ጠቅሷል። በዚህ መሰረት ህገ መንግስቱንና ህገ መንግስታዊ ስርዓቱን ለአደጋ የሚያጋልጡ ሁኔታዎች እየታዩ መሆኑን መግለጫው ጠቅሷል። የህዝቦችን በአንድነትና በአብሮነት የመኖር እሴትን የሚንዱ ብሎም የመንግስትንና የግሉን ዘርፍ የሥራ እንቅስቃሴዎች የሚያስተጓጉሉ ያላቸውን ሁኔታዎችም አንስቷል። የበርካታ ንጹሃን ሰዎችን ህይወት ያጠፋ ብሔርን መሰረት ያደረገ ጥቃት እንደዚሁም የህዝቦች መፈናቀል እየደረሰ መሆኑን መገንዘቡን ማስረድቷል። በልዩ ልዩ አካባቢዎች የሚገኙ የህብረተሰብ ክፍሎች መንግስት የህግ ጥበቃና ከለላ እንዲያደርግላቸው በተለያዩ መድረኮች ጥያቄ ማቅረባቸውንም ጠቁሟል። በአጠቃላይም በህገ መንግስቱና በህገ መንግስታዊ ስርዓቱ ላይ የተጋረጠውን ይህንን አደጋ በመደበኛው የህግ ማስከበር ስርዓት ለመከላከልና ለመቆጣጠር ከማይቻልበት ደረጃ መደረሱን ያስታወቀው እናም ከዛሬ ጀምሮ የጸና የሚሆንና ህገ መንግስታዊ ስርዓቱን ለመጠበቅ የሚያስችል ያስቸኳይ ጊዜ አዋጅ መታወጁን ይፋ አድርጓል። አዋጁ ለምን ያህል ጊዜ ጸንቶ እንደሚቆይ በመግለጫው አልተጠቀሰም። የህገ መንግስቱ አንቀጽ 93 እንደሚለው ያስቸኳይ ጊዜ አዋጅ እስከ 6 ወራት ሊቆይ ይችላል። በየአራት ወሩ ግን ሊታደስ ይችላል። በሚኒስትሮች ምክር ቤት የወጣው አዋጅ በ48 ሰዓታት ውስጥ ለህዝብ ተወካዮች ምክር ቤት ቀርቦ መጽደቅ እንዳለበትም በህገ መንግስቱ ተመልክቷል። የዚህን ዘገባ አቅራቢ ጨምሮ የሚኒስትሮች ምክር ቤት ዛሬ ከቀኑ 8 ሰዓት ጀምሮ ስብሰባ እንደሚያካሄድ የተነገራቸው በርካታ ጋዜጠኞች በጠቅላይ ሚኒስትር ጽህፈት ቤት ተገኝተው ሲጠባበቁ ውለዋል። ከምሽቱ 1 ሰዓት ላይ የተነገራቸው ግን በስብሰባው ማጠቃለያ ለጋዜጠኞች ይሰጣል የተባለው መግለጫ ለነገ መተላለፉ ነው። በዚያ የነበሩ ጋዜጠኞች አካባቢውን ለቀው በወጡ 1 ሰዓት ባልሞላ ጊዜ ውስጥም ነው የሚኒስትሮች ምክር ቤት አወጣው የተባለው መግለጫ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተነበበው። ይህም ሆኖ የመከላከያ ሚኒስትሩ ሲራጅ ፈጌሳ በነገው ዕለት ዝርዝር መግለጫ እንደሚሰጡ ተገልጿል። አንዳንድ ተቃዋሚዎችና አስተያየት ሰጪዎች የአስቸኳይ ጊዜ አዋጅ ማወጅ ወቅታዊውን ችግር ሊፈታ እንደማይችል ከወዲሁ እየተናገሩ ነው። የቀድሞ የተቃዋሚ ፓርቲ አመራር አባልና ታዋቂ የህግ ባለሙያ ዶክተር ያዕቆብ ኃይለማርያም ከነዚህ አንዱ ናቸው።
በእውነት የአስቸኳይ ጊዜ አዋጅ መፍትሄ ሊሆን አይችልም። የበለጠ እንደውም ነገሩን ሊያባብሰው ይችላል። አስቸኳይ ጊዜ አዋጅ ማለት ህጉ የጠበቀ ይሆናል፣ የወታደሮች ተሳትፎ የበለጠ ጫና ይሰጠው ይሆናል። ይሄ የትም የሚያደርስ ነገር አይደለም። በእውነት የአስቸኳይ ጊዜ አዋጅ በግድ የሚደነገግ ነገር ነው። ሰውን በግድ ማስተዳደር፣ በግድ መግዛት አይቻልም። ለተወሰነ ጊዜ ብቻ ነው እና የአስቸኳይ ጊዜ አዋጅ እኮ ኢትዮጵያ ውስጥ ኢህአዴግ ከገባ ሁሉ ጊዜ አስቸኳይ ጊዜ አዋጅ ነበረ ማለት ይቻላል። ሰላማዊ ሰልፍ አይቻልም፣ ፓርቲዎች መንቀሳቀስ አልተቻሉም። ይሄ እኮ አስቸኳይ ጊዜ አዋጅ ነው። ኢህአዴግ ከገባ ጊዜ ጀምሮ በከፊልም ቢሆን አስቸኳይ ጊዜ አዋጅ ነበረ። ያ የአስቸኳይ ጊዜ አዋጅ ድርጊት ነው ለዚህ ችግርና መከራ የዳረገን። የሰብአዊ መብት መጣስ፣ ፓርቲዎች በፈለጉት መንገድ አለመንቀሳቀስ፣ ነጻ ምርጫ አለመሆኑ፣ ይሄ ነው ወደዚህ ይመራል። የአስቸኳይ ጊዜ አዋጅ ምንም መፍትሄ አይሆንም። በተለይ ባሁኑ ጊዜ የበለጠ ነገሩን ያከረረ የበለጠ ከህዝብ ጋራ ከወጣቱ ጋራ ግጭት ወይንም ኮንፍሮንቴሽን ሊፈጥር ይችላል።
እንግዲህ መንግስት ያገረን ህልውና ለማዳን ህገ መንግስቱንና ህገ መንግስታዊ ፍራአቱን ለማስቀጠልና ለመጠበቅ የሚሉ ምክንያቶች ነው የሚሰጠው።
ይሄ ምክንያት በእውነት በቂ ምክንያት ሊሆን አይችልም። በዛሬ ጊዜ ማንንም ማስገደድ አይቻልም። በግድ በጦር ኃይል ሰውን ህግ እንዲያከብር ህገ መንግስቱን እንዲያከብር ማስገደድ ነው። ይሄ ለብዙ ጊዜ የሚሆን ነገር አይደለም። ህዝብን አስገድዶ ለህገ መንግስቱ ተገዛ ወይንም ህግ አክብር ብሎ ለብዙ ጊዜ ሊያዋጣ አይችልም። ምናልባት ለትንሽ ጊዜ ፋታ ይሰጥ ይሆናል። ሆኖም ግን በዘላቂነት በአስቸኳይ ጊዜ አዋጅ ችግሮች የሀገር ችግሮች ሊፈቱ አይችሉም። በተለይ አሁን እኛ ባለንበት ሁኔታ
የመከላከያ ሚኒስትር ሲራጅ ፈጌሳ ነገ በሚሰጡት መግለጫ የአዋጁን ዝርዝር ነጥቦች እንደሚያብራሩ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። ሌላም ዘገባ አለው። የአሜሪካ ድምጹ መሐመድ ዩሱፍ ታዲያ ከናይሮቢ ያነጋገራቸው ታዛቢ የሰጡትን አስተያየት እናካትታለን። ኬንያ የሚገኙ የአፍሪካ ቀንድ ተመራማሪ ሙስጠፋ አሊ የኢትዮጵያ መንግስት ተጨባጭ ፈተና ተደቅኖበታል ነው የሚሉት።
The competition for power between the ruling elites is not addressed. The marginalization and exclusion of key ethnic communities.
በገዢ ቡድን ለህቃን መካከለ ያለው የስልጣን ግብግብ መፍትሄ አላገኘም። ትልልቆቹ ብሔረሰቦች በተለይም አማራውና ኦሮሞ መገፋታቸውና መገለላቸው መልስ አላገኘም። ይሄ ለኢትዮጵያ እጅግ ከባድ የሆነ ፈተና የሚደቅን ጉዳይ ነው። ፈተናው ወደ ሌሎች ሀገሮች ሊሰራጭም ይችላል።
ሙስጠፋ አሊ የአፍሪካ ቀንድ ጉዳዮች አጥኚ ናቸው። አድማጮቹ ለተከታዩ መጽሔት ርዕስ እንሻገራለን። በመገናኛ ብዙሃን የማይታወቁ ብዙ እስረኞች ዛሬም በወህኒ ቤት እንደሚገኙ ተነገረ ይላል ተከታዩ ዘገባ። አንዳንድ ተቃዋሚ ፓርቲዎችም ሊፈቱ የሚገቡ አባሎቻቸው ዛሬም እንዳልተፈቱ አስታውቀዋል። በቅርቡ ከተፈቱት መሃል በርከት ያለ ቁጥር ያላቸው እስረኞችም አሁንም መኖራቸው ነው የሚናገሩት። መለስካቸው አመሃ ዝርዝሩን ይዟል።
ለአመታት በእስር ቤት የቆዩና ጉዳዩን በቅርበት ሲከታተሉ የቆዩ ታዛቢዎች እንደሚሉት ከፍተኛ ቁጥር ያላቸው ዜጎች በተለያዩ በሽብርተኝነት የተፈረጁ ድርጅቶች አባሎች ናቸው በሚል ክስ የተመሰረተባቸው ዛሬም ከእስር አልተፈቱም። በተመሳሳይ ወንጀል ተከሰው የተፈረደባቸውም መንግስት ቃል በገባው መሰረት አልተፈቱም። ቀደም ሲል በጉዳዩ ላይ አስተያየቱን በማስረጃ አስረግፎ ለቪኦኤ ቃለ ምልልስ የሰጠው አቶ ጌታቸው ሽፈራውም ይህንን ያረጋግጣል።
ታውቁት ብቻ ለሚዲያ ግባት የሚሆኑ ብቻ ሰዎች ተፈቷል። እሱም መፈተታቸው በጣም ትልቅ ነገር ነው። ነገር ግን በሚባለው ሰው በሚያስበው መልኩ እስረኞች እየተፈቱ አይደለም። በቅርብ እንኳን እኔ አሁን እስከ 15 16 ዓመት የተፈረደባቸው ሰዎች አውቃለሁ። ሌሎቹም አሁን ጥፋተኛም የተባሉ ሰዎች አሉ። በዚህ እንደዚህ በሚያስቀጣ አንቀጽ ሌሎች የፍርድ ቤት መመላለስ ላይ ናቸው። መፈታት ያለባቸው በእርግጥ መታሰርም ያልነበረባቸው ሰዎች ተፈተዋል። ከዛ ግን በጣም በርካታ ሰው ምናልባትም በአንድም በሌላም መልኩ ስሙ ሚዲያ ላይ የማይወጣ ሰው እንዲሁ እንደፈለጉ የሚያፈኑት አብዛኛው እስረኛ ግን እዛው እስር ቤት ውስጥ ነው ያለ።
የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ለቪኦኤ እንዳስረዱት በቅርቡ የተፈቱት ከጥቂቶቹ በስተቀር የእስር ዘመናቸውን ለመፈጸም ጥቂት ሳምንታት ወይም ቀናት የቀሯቸው ናቸው። ብሔራዊ መግባባትን ለመፍጠር ግን ከዚህ በላይ መሄድ አስፈላጊ ነው ይላሉ።
የተፈቱት አንድ ወር 15 ቀን አንድ ቀን ሁሉ ሲቀረው ተፈታ እንዳለ ነው። የሚገርም ነው በጣም። እስራቸውን የጨረሱ ሰዎችን ነው ቀድሞ የፈታውና ረዘም ያለ ጊዜ የቀራቸውን መፍታት አልፈለጉም። ይሄም አንድ ችግር ነው። ኦልሞስት ጊዜያቸው እየደረሱት ነው እየፈታ ያለው። ስለዚህ የኛ ጥያቄ ደግሞ እነኚህን ብቻ ሳይሆኑ በርካታ እስረኞች አሉ። ከአቶ አንዳርጋቸው ጽጌ ጀምሮ መፈታት አለባቸው። በቃ ብሔራዊ መግባባትን እንፈጣለን ካሉ የተወሰኑትን ፈቶ አይደለም የዚህ የሰላሙ አካል ማድረግ አለበት ኢህአዴግ የሚል እምነት ነው ያለን።
በሰማያዊ ፓርቲ አባልነታቸው የታሰሩ ናቸው ያሏቸውንና መፈታት አለባቸው ያሏቸውንም ሰዎች በዝርዝር ስማቸውን ገልጸዋል።
የቀድሞው የህዝብ ግንኙነት ኃላፊ ዮናታን ተስፋዬ አለ፣ አግባው ሰጠኝና አንጋው ተገኝ ቀጥታ ከጎንደር ታስሮ መጡ ናቸው። በዚህ በቃሊ በቅሊንጦ ቃጠሎ ምክንያት ነው እንጂ ክሳቸው ተዘግቶ ነበር። የነሱ ቴዎድሮስ አስፋው ቻቸው ዘግቷል ከተፋታቸው ነፃ ሆኗል ነገር ግን አሁን 49 የተንገላታለው ቅሊንጦ በተቃጠለው ቃጠሎ ምክንያት ነው 49 አንገው ተገኙ እንደዛው ነው ከዚህ ከአዲስ አበባ ቴዎድሮስ አስፋው ዳንኤል ተስፋዬ ኤርሚያ ጸጋይ ፍቅረ ማርያም አስማማው ከደሴ ደግሞ የተያዘብን እዚህ ድርጅት ጉዳይ ረዳት የነበረው ልጅ በስራት አቢ መኳንንት ካሳውን ድርሳን ብርሃኑ ከደሴ ነው በፍቃዱ አበበ ዘኪዮስ ዘሪሁን ያረጋል ሙሉ ዓለም ብራዚል እንግዳ አለማየሁ ንጉሴ ምክሩ ቢሆንኝ ይሄ ደግሞ ባህር ዳር ነው እነኚህ አለመፈታታቸውን በትክክል አረጋግጠናል የተፈቱትም ጓደኞቻቸው እዛው እንዳሉ ነግረውናል እኛም እነኚህን ስላረጋገጥን መፈታት አለባቸው
የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊ የነበረው አቶ ዮናታን ተስፋዬ እንደሚፈታ ተነግሮት እንደነበረ ለቤተሰቡ አስታውቋል አባቱ ቀሲስ ተስፋዬ ረጋሳ ለቪኦኤ እንደገለጹት ልጃቸው ያልተፈታው ለመፈቻ የቀረበለትን ቅጽ አልፈርምም በማለቱ እንደሆነ ይገምታሉ ይህ ግን ላለመፈታቱ በቂ ምክንያት ነው ብለው አያምኑም በልጃቸው ላይ የተፈጸመው ድርጊትም ፍትሃዊ እንዳልሆነና በዚህም ስሜታቸው በእጅጉ እንደተጎዳ ተናግረዋል
ማለቱ ዝግባ ማይባል ጥያቄ ነው ፈርም የሚባል ከጣ ደብዳቤ እንደሰማንም ደግሞ ልጆች በተመሳሳይ የፖለቲካ ጉዳይ የታሰሩት ታሳሪዎች ያውም ብዙ አመታትም የተፈረደባቸው ጭምር አልፈርምም ብለው እንደተፈቱ ሰምተናል በሚዲያ በተለያየ ሚዲያዎች እነሱም ራሳቸው ሲናገሩ በሚዲያ ቀርቦ ሰምተናል ከተፈቱ በኋላ ምንም ሳይፈርሙ እንደወጡ ስለዚህ እሱን እንግዲህ በዚህ ምክንያት ከሆነ ያስቀሩት በጣም ይሰማናል አግባብ አይደለም
የካቲት 7 ቀን 2010 ዓ.ም ተመረጠ ከቅሊንጦ ማረሚያ ቤት ከሌሎቹ ጓደኞቻቸው ጋር እንደተፈቱ የተናገሩት አቶ ያሬድ ግርማ የቀድሞው የመያድ የሰሜን ጎንደር ምክር ቤት ሰብሳቢ ናቸው።
ወደኋላ ቀሩ ብዙዎች አሉ።
ያልተፈቱ
ኦሮሚያም የጎንደርም ጎጃምም የተለያዩ ሰዎችም አሉ።
ከኋላ
ብዙ ሰዎች ያልተፈቱ አሉ።
ስንት የሚሆኑ አሉ? በግምት እንደው
እንግዲህ በግምት እንግዲህ ይሄ ነው ለማለት አንችልም። ከ1000 ከ2000 በላይ ብዙ በሽብር ተጠርጥረው የገቡ ሰዎች አሉ።
የመያድ ወይንም የመላው ኢትዮጵያ አንድነት ድርጅት ጸሐፊ አቶ አዳነ ጥላሁን ለቪኦኤ እንደተናገሩት በቅርቡ በወልዲያ ከተማ ተፈጥሮ ከነበረው ግጭት ጋራ በተያያዘ ታስረው ከነበሩ 435 ሰዎች እስከ ትናንት ድረስ 366ቱ ተፈተዋል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች በተያያዘ ዜና የአማራ ክልላዊ መንግስት በጎንደር ዞን የ244 እስረኞች ክስ መቋረጡን የዞኑ የፍትህ ቢሮ አስታውቋል። ዛሬ ማምሻውን በመንግስቱ መገናኛ ብዙሃን እንደተገለጠው ከሆነ ከተቋረጡት ክሶች መካከል የኮሎኔል ደመቀ ዘውዱን፣ የጀነራል ተፈራ ማሞን፣ የወይዘሪት ንግስት ይርጋን፣ የአቶ አታላይ ዛፌን ክሶች ይጨምራል ነው ያለው ዘገባው። በተጨማሪም በዞኑ ጭልጋ ማረሚያ ቤት ታስረው የነበሩ 55 እስረኞች ይቅርታ እንደተደረገላቸው ማስታውቋል። አድማጮች ወደ ተከታዩ ዘገባ ነው የምንሻገረው።
ወደሚከተለው ዘገባ እናልፋለን። በሻሸመኔ ከእስር ለተፈቱ የኦሮሞ ፌዴራሊስት ኮንግረስ አመራር ለአቶ ደጀን የጣፋ አቀባበል ለማድረግ ትናንት በበርካታ ተሽከርካሪዎች ይጓዙ የነበሩ ሰዎች መንገድ ላይ ችግር እንደገጠማቸው፣ በተፈጠረውም ችግር ግጭት ተነስቶ የሰው ሕይወት መጥፋቱንና ጉዳት መድረሱን ከአስተባባሪዎቹ አንዱ አቶ አማዶ ሃሞኒ ለቪኦኤ ተናግረዋል። እዚያው ሻሸመኔ ከተማ 2000 ተማሪዎች የነበሩበት እስር ቤት በእሳት ሲቃጠል ለማምለጥ ሞክረዋል ከተባሉ መካከል ከጸጥታ ኃይሎች በተተኮሰ ጥይት አንድ ሰው መሞቱንና ሌሎች 3 መቁሰላቸውን የከተማዋ ከንቲባ ወይዘሮ ጠይባ ሐሰን አስረድተዋል። ሰለሞን ክፍሌ ነው ያነጋገራቸው።
አቶ አማዶ ሃሞኒ ከእስር ለተፈቱት ለኦሮሞ ፌዴራሊስት ኮንግረስ አመራር ለአቶ ደጀኔ ጣፋ አቀባበል ለማድረግ በበርካታ ተሽከርካሪዎች ይጓዝ የነበረውን ሰው በማስተባበር ላይ እንደነበሩ የገለጹልኝ ሲሆን፣ በትክክል ምን ያህል ሰው በምን ያህል ተሽከርካሪ ከየት ተነስቶ ወዴት እያመራ ባለበት ወቅት ችግሩ እንደተፈጠረ አብራርተውልኛል። አቶ አማዶ ራሳቸውም የኦፌኮ ተወካይ ናቸው።
አዎ፣ እኔ ነኝ። ሻሸመኔ የአርሲ ሊጣ ዞን ኦፌኮ ተወካይ ነኝ። ከደጀኔ ጋርም ፓርላማ ቆይቻለሁ።
ምን ያህል ሰው በምን ያህል አውቶቡስ ከየት ተነስተው ወዴት ያመራ ባለበት ወቅት ነው ችግሩ የደረሰበት? እስቲ በዝርዝር ያስረዱኝ።
በ58 ማኪና ነበር
አውቶቡስ
ከማኔ ተነስተው ወደ አዳማ ነው የምንሄደው። ከያ የምትባል ከተማ አዲስ አበባ ለዛ ለአዳማ በጣም ቅርብ ናት።
አስቆሟችሁ? ማን ነው ያስቆመው?
ከሻሸመኔ ተነስተው ከኛ ጋር የሚከታተል ዳንነት አለ። አንድ በላንድ ክሩዘር ይዞ ከታተለን ነበር።
ከዛ ምን ተፈጠረ?
አሰላላይ ሸንደርስ አሰላላይ ሙሙከራ አድርጎብን ነበረ። እንዲ ብለን አለፍን። ምንም ዝም በሉ ብለን አለም። እዛ የተያላር ሸንደርስ ቀድሞን ወጣቶችን አዘው እዛ መንገድ ላይ ጠባ ነሱ። እኛ ባንዲራ ይዘን ነበር፣ የአባገዳ ባንዲራ ይዘን ነበር። የአባገዳ ባንዲራ ይሄ ባንዲራ የማን ነው? ያዙ ማን አላችሁ? የለበሳችሁ ቲሸርት የምን? የበቀላ ገርባ፣ የደጀኔ ጣፋን፣ የጉርሜሳን፣ የአዲሱ ቡላላን እና ጉርሜሳ አያናን ይዘዋል። ሌሎችም ከእነሱ ጋር የተፈቱ ሰዎች ሰባ ሰው ነበረ። እነዛን ለመቀበል ነው እኛ የምንሄደው።
ከእናንተ ጋር በነበሩ ወጣቶችና ካስቆሙት ወጣቶች በሁለቱ መካከል ነው ማለት ነው ችግሩ የተፈጠረው?
እንደ መነሻ ነው የተነሳው። አሁን ያ ወጣቶች ራሱ ቆሞ እዛ ከተማ ውስጥ ቆሞ እነዛን ልጆች ጠብ እንዲያነሱ አደረጋቸው። እነዛ ቋንቋ አያውቁም ልጆቹ፣ ይህንን ጠብ ያነሱት
ማን ነው? ጸብ እንዲያነሱ ያደረጋቸው
ዳንነቱ ነው። ዳንነቱ ሲከታተል የነበረ ዳንነት አለ።
ቀደም ሲል ለአቶ በቀለ ገርባ አዳማ ላይ የተደረገላቸው ህዝባዊ አቀባበል በቪዲዮ እንዳየነው የከተማው ህዝብ በነቂስ ወጥቶ ነው ያለ ችግር የተበተነው። ይሄኛው ገና ሳይጀመር ለምን ወዲህ አመራ ይመስሎታል?
የተቀነባበረ እዛ ጋር በቀለ ገርባ ጋር ብዙ ሰው እየመጣ መሆኑን አውቆ ይህንን ለማበተን እና ይህንን ለማበተን ፈልጎ ያደረጉት የተቀናጀ አደራረግ መሰለኝ።
በግጭቱ ምክንያት የሞተ ወይም የተጎዳ ሰው አለ?
አዎ፣ በግጭቱ ምክንያት የሞቱ 2 ሰዎች አሉ። አሁን የተጣራው ሌሎች ያልታዩ ወይም የጠፉ ሰዎች አሉ። ግን ከአካባቢ እዛ እዚህ በጥብጥል መካከል ሲጣሉ የነበሩት 2 ሰዎች ነበሩ የሞቱት። አንዱ በጥይት ነው በጥይት ተተኩሶበት ነው የተመታው። ሌላው ደግሞ ይሄ በሰፋስ ነው የተመታው። ሞቱ 2።
ማን ነው የተኮሰው?
መከላከያ ነበር።
እናንተ ሕክምና እንዲያገኙ ለማድረግ ያደረጋችሁት ጥረት አለ ለተጎዱት?
ከዛ ተነስተን የተጎዱት ሕክምና ወደ ሆስፒታል በአምቡላንስ የተጫኑ አሉ። ብዙ ከ30 በላይ ነው። ወደ 40 ሰው ነው የቆሰለው። እዛ ጋር የቆሰለ ከእኛ ጋር ሲሄዱ የነበሩት ወደ 40 ሰው ነው የቆሰለብን። አንድ 3 ቦታ የተፈነከተ ሰው አለ። ከዛም በተጨማሪ ተነስተን ወደዚህ ወደ ናዝሬት ስንሄድ መንገድ ላይ እንደገና ወደ ናዝሬት ልንገባ ስንል ይሄ መከላከያው እዛ መንገድ ላይ ቆሞ እንዳንገባ ተከለከልንና ወደ ኋላ ተመለስን።
አሁን መሀል ላይ ናቸው ያላችሁት ማለት ነው?
መሀል ላይ ሳይሆን እዛው አድረን ትላንት ነበር። በ8 ነበረ፣ ዛሬ 9 ነው። በ8 ነበረ ይሄ ሁሉ ድርጊት ዛሬ ጠዋት ገባን።
ስለዚህ አቀባበል ስነ ስርዓቱ ተቋርጧል ማለት ነው?
አሁን የአቀባበል ስነ ስርዓቱ ተቋርጦ እዛ አዲስ አበባ ላይ እነ ደጀኔ እነ በቀለ እነ ጉርሜሳ እነ አዲሱ እነዛ የቀሩ ሰዎች ጋር እንዳንደርስ ተቋርጦብን ወደ ኋላ መለሱን።
ይህ በእንዲህ እንዳለ ዛሬ ሻሸመኔ ከተማ ውስጥ የነበረ አንድ ብዙ እስረኞች የሚገኙበት እስር ቤት በእሳት ተያይዞ በታሳሪዎች ላይ ጉዳት መድረሱ ታውቋል። የከተማዋን ከንቲባ ወይዘሮ ጠይባ ሐሰንን አግኝቻለሁ። ስለ ቃጠሎው የሚያውቁትን ዘርዝረውልኛል።
አዎ፣ ዛሬ ከእለቱ 1:30 አካባቢ ነው በከተማችን የሚገኘው ማረሚያ ቤት ላይ እሳት የተነሳው። እሳቱ መንስኤው እዛ ታራሚዎች ናቸው እሳቱን የለኮሱት። በዚህም የሰው ሕይወት ላይ ታራሚው ጉዳት ደርሶበታል። ለማምለጥ ሲሞክር ነው በጸጥታ አካል ጉዳቱ የደረሰበትና ሕይወቱ ያለፈ። ከዚህ በተጨማሪ 3 ታራሚ ቆስሏል በንብረት ላይ መኝታ ቤታቸው ላይ ነው እሳቱን የተነሳው እና ወደ 1400 የሚሆን እስረኛን የሚያቆይ መኝታ ክፍል ነው ወደ ነው። በአጠቃላይ የጸጥታ አካላትና ህዝቡ ከፍተኛ ርብርብ አድርጎ ነው እሳቱን ማጥፋት የተቻለው። ያለው አጠቃላይ ነገር ይህን ይመስላል።
በአጠቃላይ ምን ያህል እስረኞች ነበሩበት ወህኒ ቤቱ?
በአጠቃላይ የታራሚ ቁጥር ወደ 2005 የሚሆን ነው የነበረው።
አሁን ምን ያህል እስረኞች አሉ?
በአጠቃላይ እዛ ውስጥ ነው ያለው። ሙሉ በሙሉ ስላልሆነ ግቢው የወደመ ወደ ግማሽ እሳት ወደ አደረሰበት ቦታ ላይ እስረኞችን ወደዛ ትራንስፈር ተደርጓል። ገና ውይይት እያደረግን ነው። ወደ ሌላ ቦታም ማዛወር መፈላግም ከሆነ እየተወያየን ያለ ነው።
ከሞተው አንድ ሰው ሌላ ጉዳት የደረሰባቸው አሉ?
ሶስት ሰው ጉዳት ደርሶበታል። ያው ለማምለጥ ሙከራ ሲያደርጉ ነው ጉዳቱ።
በእሳቱ ነው በተኩስ?
በተኩስ ነው። በተኩስ ነው።
በእናንተ በኩል ምን እርምጃ እየወሰዳችሁ ነው?
ያው ያለውን የጸጥታ ሁኔታ ማስተካከል ነው። ትንሽ ጠዋት አካባቢ እሳት እየነደደ ባለበት ከተማ ህዝቡን በመብዛት ወደ ከገጠርም ወደ ከተማ ተጎርሶ ነበር እና ግርግር ነው፣ ከፍተኛ ግርግር ነበረ። ህዝቡ ማረጋጋት ነው። ህዝቡንም ስናረጋጋ ነበር። ውስጥ ያለው ታራሚም ጉዳት እንዳይደርስበት እሱን ነው በብዛት ስንሰራ የነበረው። እሱም እሳትም ጠፍቷል። ታራሚውም አሁን ተረጋግቷል። እነሱን ያው ትንሽ ግቢ ውስጥ ያለውን ነገር ለማስተካከል ሂደት ላይ ያለ ነው።
በጣም ነው የማመሰግነው። የሻሸመኔ ከተማ ከንቲባ ወይዘሮ ጠይባ ሀሰን።
እሺ፣ አመሰግናለሁ።
ወደሚቀጥለው ዘገባ ከመሄድ በፊት የራሴን ስህተት ራሴ ላርም።
መልካም አዲስ።
2000 ተማሪዎች ነው ያልኩት፣ ታራሚዎች ነበሩ።
ልክ ነው። የቀጠራ ስርጭት ላይ ጥሩ ነው ማረማችን። የቀጥታ ስርጭት ላይ የሚፈጸም ነው። አድማጮች፣ አዲሱ እንዳለ ወደ ቀጣዩ ዘገባ ነው የምንሻገረው። የአስቸኳይ ጊዜ ሁኔታ መታወጁ መልካም ሀሳብ አይደለም ሲሉ የኢትዮጵያ ማህበረሰባዊ ድርጅቶች ትብብር የተባለው ጥምረት ዋና ጸሐፊ ዶክተር እርቁ ይመር ማምሻውን ለአሜሪካ ድምፅ ተቃውሟቸውን ገልጠዋል። ትብብር ዛሬ ሲያትል ዋሽንግተን ላይ በጀመረው ለሶስት ቀናት የሚቆይ የሲቪክ ማህበራትና የፖለቲካ ድርጅቶች ጉባኤ ላይ ኢትዮጵያ እንደ ሀገር ህዝቧም ኢትዮጵያዊ አንድነቱንና ብሔራዊ ስሜቱን እንደያዘ እንዲቀጥል ማድረግ በሚቻልባቸው ሁኔታዎች ላይ እንደሚመክሩ ዋና ጸሐፊው አመልክተዋል። ይለናል ያነጋገራቸው ሶሎሞን አባተ ነው። እነሆ
ሁሉን አቀፍ የኢትዮጵያ ባለድርሻዎች ጉባኤ ከዛሬ የካቲት 9 እስከ ፊታችን ሰኞ የካቲት 12 2010 ዓመተ ምህረት ዩናይትድ ስቴትስ ውስጥ በዋሽንግተኗ ሲያትል ከተማ እየተካሄደ ነው። ጉባኤው የተዘጋጀው ባለፈው ጥቅምት በተለያዩ ሀገሮች ውስጥ በኢትዮጵያ ጉዳዮች ላይ የሚንቀሳቀሱ 25 ሲቪክ ማኅበራት ተሰባስበው በወሰኑት መሠረት እንደሆነ የኢትዮጵያውያን ዜጎች መብት ማስከበሪያ ጉባኤ የሚባል ቢሮው ሺካጎ የሆነ ማኅበር ሊቀመንበርና የዛሬው ጉባኤ አስተባባሪና አዘጋጅ የሆነው የኢትዮጵያ ኅብረተሰባዊ ድርጅቶች ትብብር ወይም በምሕፃር ትብብር ዋና ጸሐፊ ዶክተር እርቁ ይመር ገልጸዋል። መሰባሰቡን የፖለቲካ ድርጅቶችንም የመጋበዙን ሐሳብ ምንነት ዶክተር እርቁ አብራርተውልኛል።
የህዝቡ ትግል እየጠነከረ በሚመጣበት ጊዜ ሁሉም በተዘበራረቀ ሁኔታ በየመንገዱ ስለሚሄድ ፖለቲካ ድርጅቶች አንድ ጋር ተባብረው ይህንን የህዝብ ንቅናቄ በሰመረ አቅጣጫ ካላካሄዱ ካረድ አደገኛ ሁኔታም ሊደርስ ስለሚችል ያንን በማሰብ የተጠናከረ የፖለቲካ ድርጅቶች መኖሩ ጠቃሚነት አለው በሚል ነው።
እናንተ ሲቪክ ማህበራት ናችሁ፣ የፖለቲካ አስተሳሰብ የምታራምዱት የፖለቲካ አጀንዳ አለ እንዴ?
የለም፣ ኒውትራል ነን አብሶሉት። እና ግን የፖለቲካ ጥያቄ ላይ አንነጋገርም ወይም ደግሞ አይመለከተንም ማለት አይደለም። ያለው የፖለቲካ መስመር ወይም ፖሊሲ ትክክለኛ ስላልሆነ የሁማን ራይትስ ቫዮሌሽን ሰዎች የንግግር ነጻነት ስለሚገታ
የሰብአዊ መብቶች መገደብ መረገጥ ለማለት ነው
ለማድረግ በዛ በኩል ተጋድሎ እናደርጋለን።
ምንድን ነው ለመሆኑ የእናንተ የሲቪክ ማህበራት ኃላፊነት? እንደው ትንሽ ዘርዘር ያለ ስዕል እንዲሰጡኝ ነው።
አዲስ ስለሆን ነው እንጂ የዜጎች መብት ዜጎችን ማደራጀት፣ ስለ መብታቸው እንዲቆሙና እንዲታገሉ እንዲከራከሩ ማዘጋጀት፣ ማስተማር፣ የሰብአዊ መብቶች ጥሰት በሚኖርበት ጊዜ አላግባብ መሆኑንና ለሚመለከታቸው ክፍል አቤቱታ ማቅረብ እንደዚህ የመሳሰሉትን ነገሮች ይጨምራል። ዋናው ነገር ግን በፖሊሲም ደረጃ በኢኮኖሚም ሆነ በማህበራዊ ጉዳዮች ላይ ለኢትዮጵያ ሕዝብ ጠቃሚ ነው ብለን የምናስበውን ነገር አስተሳሰብ በምርምር ላይ የተደገፈ ጽሑፍ እናቀርባለን።
ትብብር ቀደም ሲልም በበተነው ደብዳቤ ስለ ጉባኤው መጠራት ሲናገር በዲፕሎማሲው መስክ በዓለም መንግስታትና የረድኤት ድርጅቶች ዘንድ የሀገራችንንና የሕዝባችንን መከራና ሰቆቃ የማጋለጡን ዘመቻ በተናጠል ከማድረግ ይልቅ በጋራ ድምፅን ማሰማቱ ተደማጭነቱን ስለሚያጎላውም በማመን ነው ብለዋል። በአሁኑ ጊዜ ኢትዮጵያ ውስጥ እየታየ ያለውን ሁኔታ አስመልክቶ የስረኞች መፈታት መልካም ዜና እንደሆነ የጠቆሙት የትብብሩ ዋና ጸሐፊ ዶክተር እርቁ የመሪዎች መለዋወጥና ጊዜያዊ እርምጃዎች ዘላቂ መፍትሄ አለመሆናቸውንም ተናግረዋል። የጠቅላይ ሚኒስትሩንም ስልጣን ለመልቀቅ መጠየቅ ወትሮም ከጀርባቸው ባለ ኃይል አስገዳጅነትና ግፊት የቀረበ ነው ብለው እንደሚያምኑ ገልጸዋል። በዛሬው ስብሰባቸው ላይ እንደሚገኙ ተጋብዘው ከነበሩ ሲቪክ ማህበራትና የፖለቲካ ድርጅቶች ከ85% በላይ የሚሆኑት ግብዣቸውን ተቀብለው እየተሳተፉ መሆናቸውን ዶክተር እርቁ አመልክተዋል።
ብሉ ፓርቲ፣
ሰማያዊ ፓርቲ፣
አዎ
እሺ፣ ከኢትዮጵያ
ተገኝተዋል። መላ ኢትዮጵያ አንድነት ፓርቲም ተገኝቷል። ርዕዮትም የሚባል ደግሞ ሌላም ፓርቲ እንደዚሁ ተገኝቷል። ከኢትዮጵያ አውሮፓ የደቡብ ኢትዮጵያ ህዝቦች ንቅናቄ የሚመሩ ሰዎች መጥተዋል። ከዚህ ከአሜሪካ ሸንጎ ኢትዮጵያን ናሽናል ሙቭመንት ይገኙበታል። አንዳንዶቹ ነጠላ ናቸው፣ አንዳንዶቹ ደግሞ በኮሊሽን መልክ ነው የሚመጡ።
የኢትዮጵያ መንግስት ዛሬ በሀገሪቱ ላይ የጣለውን የአስቸኳይ ጊዜ አዋጅ አስመልክቶ ዶክተር እርቁ እንዲህ ብለዋል።
አንደኛ የህዝቡን ትግል የሚያቆመው አይደለም። ከዚህ በፊትም አስቸኳይ ጊዜ አዋጅ ታውጆ ህዝቡ ከመታገሉ አልተቆጠበም። ለተወሰነ ጊዜ ጋብ እረፍት ለመስጠት ይረዳቸው ይሆናል። ግን በመጨረሻ በጣም አስፈላጊ የሆኑ ለውጦች፣ ዲሞክራቲክ ነጻነት፣ የሰብአዊ መብቶች ያለ ገደብ መከበር፣ የመሬቱም ይዞታ ያስተዳደሩም የሙስናውም ጨምሮ ከበድ ከበድ ያሉ ጥያቄዎች ስላሉ የህዝቡ ጥያቄዎች በዛ ዙሪያ ግል መቀጠሉ የሚቀር አይመስለንም። ይቀጥላልም። ያም አይ ቲንክ በብዙ መንገድ የሚያስከትለው ጥሩም ሊሆን ይችላል፣ ወይም ደግሞ ወደ ቀውስም የበለጠ ቀውስም ሊያመራ ይችላል። የጊዜያዊ አዋጅ ባይታወጅ እንደ ጥሩ ነው። ምክንያቱም ከታወጀ በኋላ በተወሰኑ ቦታዎችም ቢሆን በጣም ለመቆጣጠር ሙከራ ይደረጋል እና ብዙ ሰው ህይወት በከንቱ ሊያልፍ ይችላል። እንግዲህ የመጨረሻ እርምጃቸው ሊሆን ይችላል። በማንኛውም ጊዜ ቢሆን ይሄ አዋጅ አደገኛ ነው። በተለይ ህዝቡ አምርሮ በሚታገልበት ጊዜ አዋጅ ስለታወጀ ትግሉን ሊያቆም ይችላል እና እርምጃም ሊወስድ ይችላል። ያ እርምጃ የሚወሰደው እርምጃ ወደ ምን እንደሚሄድ ምናልባት ወደ ዘርም ወደ ሲቪክ ዋር የመሳሰሉ ነገሮች ሊያስከትል ስለሚችል ኢል አድቫይዝድ ነው።
ጥሩ ሀሳብ አይደለም ነው።
ጥሩ ሀሳብ አይደለም። ጥሩ ሀሳብ አይደለም።
የትብብሩ ጉባኤ ነገና ከነገ በስቲያን በዝግ ተካሂዶ እሁድ ማምሻውን ሌሎችም እንግዶችና መገናኛ ብዙሃን የሚገኙበት የጋራ አቋም ስነ ስርዓት እንደሚኖረው ዶክተር እርቁ ገልጸዋል።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በወቅታዊ ጉዳዮች ላይ ውይይት። የኢትዮጵያ የወቅቱ ሁኔታ የማይቆም የለውጥ ሂደት ላይ እንደሚገኝ ለአሜሪካ ድምፅ የገለጡት የኢትዮጵያው የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ኢትዮጵያውያንና ሌሎችም ለውጡን በመደገፍ አብረው እንዲቆሙ ጠይቀዋል። ዶክተር ነገሪ ሌንጮና በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለ ብርሃን ሰሞኑን ወደ ዋሽንግተኑ የአሜሪካ ድምፅ ዋና መስሪያ ቤት ብቅ ብለው ነበር። ዶክተር ነገሪ በወቅቱ የአገሪቱ ጉዳዮች ላይ ማብራሪያ እንዲሰጡን ጠየቀናቸውና ተስማሙ። እናም ኢትዮጵያ በለውጡ ሁኔታ ውስጥ ያለች ይመስላልና ያ ለውጥ ምንድን ነው? ወዴትስ ይወስዳት ይሆን? ለምን ይሆን የኢትዮጵያ መንግስት በሰላማዊ ህዝብ መካከል የታጠቀ የመከላከያ ኃይል የሚያሰማራውና ወታደሮቹ ሰላማዊ ሰዎች ላይ ተኩስ ከፍተው እንዲገድሉ ባለስልጣናቱ ትዕዛዝ የሚሰጡት? ለጠፋ ህይወት የሚጠየቀውስ ማን ይሆን? የኮሚኒኬሽን ሚኒስትሩ ይመልሳሉ።
እንግዲህ እንዳልከው ኢትዮጵያ በለውጥ ጎዳና ውስጥ ናት
የተባለው ዛሬ አይደለም ለውጥ የተጀመረው ኢትዮጵያ ውስጥ አመታት አስቆጥሯል። አሁን ሀገሪን የመራ ያለው መንግስት የለውጥ መንግስት ስለሆነ ብዙ ስኬቶችን ለማስመዝገብ ችሏል። ስኬቶች በኢኮኖሚ፣ ስኬቶች በማህበራዊ፣ በአጠቃላይ ዜጋን ሀገርን የሚጠቅሙ ብዙ ትልልቅ ስራዎችን የሰራ መንግስት እንደሆነ ይታወቃል። በተለያዩ ጊዜያት ይህንን አንስተናል። ለምሳሌ በኢኮኖሚ የት እንደነበር እናቃለን። አሁን ደግሞ ብዙ የተሻሉ ወይ ደግሞ ሜጋ ፕሮጀክቶች ዜጎቻችንን ተጠቃሚ የሚያደርጉ ከአመት አመት የሚጨምሩ የኢኮኖሚ ድጋፎችን ለማስመዝገብ ተችሏል። በማህበራዊም ደግሞ ዜጎቻችን ዩኒቨርሲቲ በየአካባቢው በየዞኑ በተቻለ መጠን ለህዝብ እንዲቀርብ በየክልሉ እንዲቀርብ ተደርጎ ፍትሃዊ የእድገት ወይ ደግሞ የልማት ተጠቃሚነቱ እንዲረጋገጥ ጥረቶች ሲደረጉ ቆይቷል። ሌሎችም በጤና ላይም እንዲሁም ደግሞ በአጠቃላይ ለወደፊት የሀገሪቷን ኢኮኖሚ ወደፊት ሊገፋ የሚችል ለምሳሌ የህዳሴ ግድብና መሰል ፕሮጀክቶችን መጥቀስ እንችላለን። የኢንዱስትሪ ፓርኮች እየተስፋፉ የዜጎቻችን ፍላጎትን ለማርካት የሚችሉ የሀገር ሀብቶች ላይ ኢንቨስት ሲደረግ ቆይቷል። ይህ የሚያሳየው መንግስት ራሱ የለውጥ መንግስት ነው፣ ለውጥ እንዲመጣ የሚፈልግ መንግስት ነው። በተጻራሪውም ደግሞ ችግሮች አሉ። ለምሳሌ ድህነት ቅነሳ ላይ ብዙ ስራዎች የተሰሩ ቢሆንም በኢትዮጵያ ውስጥ አሁንም ከ20 ሚሊዮን በላይ የሚሆኑ ዜጎቻችን ከድህነት ወለል በታች ናቸው። እነዚህም መቀየር ያለበት ጉዳይ ስለሆነ በተደጋጋሚ ትልቁ ጠላታችን ድህነት ነው ብሎ መንግስት እየሰራበት ያለበት ሁኔታ ነው ያለው። በተመሳሳይ ሁኔታ በዲሞክራሲ ግንባታ ክፍተቶች አሉ፣ በመልካም አስተዳደር ክፍተቶች አሉ። መንግስት እነዚህን ክፍተቶች ደግሞ ራሴ ምላሽ መስጠት አለብኝ ማስተካከል አለብኝ ብሎ በተለይም ደግሞ መሪው ፓርቲ በግንባር ቀደምትነት ራሱን እየፈተሸ ለህዝቡ ጥያቄ አስፈላጊውን ምላሽ ለመስጠት እየተንቀሳቀሰ ነው የሚገኘው። እንግዲህ አንተ ያነሳኸው በዚህ ውስጥ በአንድ በኩል መንግስት በጣም የገዘፈ ችግር በሀገሪቷ ውስጥ የነበረውን ለመፍታት ህዝቡን በማሳተፍ እየሰራ ቢሆንም 100% ለማርካት ያልቻለበት ሁኔታ ደግሞ አለ። ምክንያቱም አንደኛ ፍላጎቱም ቀላል አይደለም፣ ፍላጎቱም ደግሞ የተለያየ ነው። በአንድ በኩል የመልካም አስተዳደር ችግሮች አሉ፣ በሌላ በኩል ደግሞ ሀገሪቷ ራሱ እንዳትረጋጋ የሚያደርጉ የሚፈልጉ ከውስጥም ከውጭም በተለይም ደግሞ ቢቻል የሰዎችን አመለካከት አስተሳሰብ በማዛባት የሚሰሩ አሉ። በተለይም መንግስት የሚገባውን ቃል እንኳን ህዝቡ እንዳያምን በማድረግ ህዝቡ የመንግስት እንዳልሆነ ለማድረግ መንግስት የህዝብ እንዳልሆነ ወይ ደግሞ መንግስት ለህዝብ የገባውን ቃል እንደማይፈጽም ለማድረግ ብዙ ነገሮች ይደረጋሉ። ስለዚህ በአጠቃላይ በመሬት ላይ የምናያቸውን እንቅስቃሴ የሚወልድበት ሁኔታ አለ። በአንድ በኩል የመንግስት አመራር ውስጥ ያሉ ስህተቶች፣ በሌላ በኩል ደግሞ እቺ ሀገር ደሃ ናት፣ ከድህነት እየወጣች ያለች ሀገር ናት፣ ፍላጎቱ በጣም ሰፊ ነው። እነዚህ አንድ ላይ በመጡበት ጊዜ በመሬት ላይ ችግሮች ሲፈጠሩ እናያለን። ስለዚህ ለተፈጠሩ ችግሮች ዜጎቻችን በመንገድ ላይ ፍላጎታቸው ወይ ደግሞ ጥያቄያቸው ለማቅረብ ወጣቶችን በሚወጡበት ጊዜ ቢሆን በተለያዩ አጋጣሚዎች የሚከሰቱ ግጭቶችና በዛ ምክንያት ደግሞ የሚጠፋው የሰው ህይወት መንግስት የሚቀበለውም አይደለም፣ የመንግስት ተቋምም አይደለም። ነገር ግን ደግሞ መታወቅ ያለበት መንግስት የዜጎችን ደህንነት መጠበቅ ግዴታ አለበት። ችግሮች በሚፈጠሩበት ጊዜ በየትኛውም ዓለም እንደምናየው ችግር ከመፈጠሩ በፊት የፖሊስና የመከላከያ ሰራዊት መንገድ ላይ የሚወጣበት በተለይ ደግሞ የመከላከያ ሰራዊት ከተማና ህዝብ መካከል የሚወጣበት ምክንያት የለም። ችግሮች በሚፈጠሩበት ጊዜ ግን ያንን ችግር ለመቅረፍ የምንቀሳቀሱበት ሁኔታ አለ። በዛ መሃል ግን ችግሮች ይፈጠራሉ። ያ ችግር ግን እንዲፈጠር መንግስት የሰው ህይወት እንዲጠፋ ይፈልጋል ብሎ መደምደም አይቻለም።
ግን እኮ የመንግስት ታጣቂዎች ናቸው እኮ ሰውን ሰላማዊ ሰልፍ ቀድም ይቅርታ አድርጉልኝና ዶክተር ነገሪ የመልካም አስተዳደር ችግር አለ ብለዋል። ኢህአደግም ገልጿል። ባለፈው ግምገማ ላይ ካወጣው መግለጫ እንደምንረዳው አብዛኛው ራሱን እንደገመገመ የተናገረበት መግለጫ ነው የወጣው። የመልካም አስተዳደር ችግር አለብኝ ብሎ ነው ሰው የሚወጣው ቅሬታውን የሚገልጸው። በሌላ በኩል ሲነግሩኝ ደግሞ ኢህአደግ የህዝቡን ደህንነት ለመጠበቅ ነው እንደዛ አይነት እንቅስቃሴዎችን የሚወስደው ብለውኛል። ነገር ግን በህዝብ ላይ የሚወሰዱት የኃይል እርምጃዎች የሚወሰዱት በመንግስት ኃይሎች ነው። አንደኛ እየታፈሰ ነው ሰው የሚታሰረው፣ ሁለተኛ ሲጠየቅ ማንም አይታይም። የሰው ህይወት ያጠፉ ሰው ላይ ተኩሰው የገደሉ ሰዎች ለፍርድ ሲቀርቡ እስካሁን ድረስ አላየንም። የገሌ ትዕዛዝ ነው ይሄ ትዕዛዝ አግባብ አይደለም ተብሎ ሲጠየቅ የመንግስት አቋም ካልሆነ ለምንድን ነው እርምጃ የማይወሰደው? ለምንድን ነው ተጠያቂ ናቸው የሚባሉ ሰዎች ህግ ፊት የማይቀርቡት?
ሶሮት ጥያቄ ግልጽ ነው። አይ ቲንክ የመለስኩ ያለም ግልጽ መስለኛል። አሁንም ቢሆን መታወቅ ያለበት ዜጎቻችንን በደል ያደረሱባቸው አካላት ማንም ይሁን ማን ከተጠያቂነት ሊድኑ አይችሉም። መንግስት ይሄንን ያቃል፣ ህዝብም ይሄንን ያቃል። ለፍርድ ሲቀርቡ አላየንም ለሚባለው ይሄ ስህተት ነው። ጥፋት ያጠፉ ለፍርድ ያቀረቡ ነው። ያቀረቡ
ሰው የገደሉ ወይም ያስገደሉ ሰዎች ነገሌ ናቸው ተብሎ በመንግስት ባለስልጣን ደረጃ ሲቀርቡ እስካሁን ድረስ አልታየም
ወይ?
ምክንያቱም
ይውል ቀደምም ሐላፊዎች መረጃ አይሰጡንም ስትሉ አንዳንድ ጊዜ የእናንተን አፕሮች የራሳችሁን አፕሮች መፈተሽ ያለባችሁ ይመስለኛል።
እሺ
አለ
ዶክተር ነገሪ ማስረጃ ካለ ነገሌ ለምሳሌ ይቀርባል
እኮ።
አንድን ጦር ሰራዊት ማን ነው የሚያዘው? አንድ ወታደር ጥይት ሰላማዊ ሰው ላይ እንዲተኩስ የሚያዘው ማን ነው? ወታደሩ ነው ብድግ ብሎ የሚያዘው ወይስ ያዘዘው ባለስልጣን አለ? በዚህ የተጠየቀ ሰው ካለ በመቶዎች የሚቆጠሩ ሰዎች ሰላማዊ ሰዎች አደባባይ ላይ መገደላቸው ይታወቃል። መንግስት ራሱ አምኗል። እገሌ የሚባል ጀነራል ወይም እገሌ የሚባል ሚኒስትር ወይም በጠቅላይ ሚኒስትርም ደረጃ ከሆነ ተጠይቋል በዚህ መድረክ ላይ በዚህ ችሎት ፊት የሚል ካለ ይንገሩኝ።
ይሄ የተጠየቁ አሉ፣ መጠየቅ ያለባቸው አሉ። እነዚህ የተጠየቁት ሊስታቸውን ስጠኝ ብለ የምትጠይቅ ከሆነ የጋዜጠኛ ስራ ስለሆነ ሊስታቸውን ማግኘት ይችላል። ነገር ግን እንደ ችግር በእናንተ በኩል መታየት ያለበት ወይ በስልክ እዚህ ሆናችሁ፣ ይሄ ደግሞ አጋጣሚ ተፈጠረ ጥሩ ነው። እንደዚህ አይነት ጥያቄ ከማንሳት ውጪ የትኛው ተቋም ምን እርምጃ ወሰደ ብሎ ሄዶ የሚፈትሽ ጋዜጠኛ የላችሁም፣ ሌሎችም የላችሁም፣ እናንተ ብቻ ሳትሆኑ ማለት ነው። ስለዚህ አንተ የምታነሳው ጥያቄ እኔ የማምንበት የእኔም መንግስትን ወይም ህዝብን እየመራ ያለው መንግስትም የሚያምንበት ጉዳይ ነው። ምክንያቱም አንድ የመከላከያ ሰራዊት አባል የሰለጠነው ጠላትን ማዕከል አድርጎ ከህዝቡን እንዲከላከል እንጂ ዜጋውን እንዲገል አይደለም። ይሄንን ሌላ ሰው አይነግረንም ማለት ነው። እናውቃለን። ችግሮች በሚፈጠሩበት ጊዜ ደግሞ እነዛ ችግሮች የፈጠሩ አካላት ተጠያቂ የማይሆኑበት ምክንያት የለም። ህጉ አለ፣ የህግ የበላይነትም ደግሞ መስፈን አለበት። በዛ ላይ ይህን እርምጃ መውሰድ ላይ ፍጥነት ወይ ደግሞ በሚፈለገው ፍጥነት መሄድ ላይ ክፍተቶች ሊታዩ ይችላሉ። ለምሳሌ አንድ ዜጋ ጥፋት በሚያጠፋበት ጊዜ እርምጃ በሚወሰድበት ፍጥነት ሌላ ጸጥታ አካሉ ላይም ደግሞ እርምጃ መወሰድ አለበት። ይሄም ህዝቡም እንደሚያቀርበው ሁሉ መንግስትም ይሄንን የማድረግ ግዴታ እንዳለበት ጠንቅቆ ያውቃል።
ከዶክተር ነገሪ ሌንጮ ጋር ያደረግነው ቃለ ምልልስ አድማጮች በዌብሳይታችንና ፌስቡክ ገጻችን ላይ በቪዲዮም በድምጽም ይገኛል። ሙሉን ቃለ ምልልስ ከነገ በስቲያ እሁድ ምሽትም ይተላለፋል። ተከታተሉ። አሁን ውይይት ከአራት የተቃዋሚ ፖለቲካ መሪዎች ጋር በትላንትናው ዕለት በፌስቡክ በቀጥታ የተሰራጨ ነው። በቀጥታ ወደ ዝግጅቱ።
ሰላም ጤና ይስጥልን፣ እንደምን አመሻችሁ። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የሥራ መልቀቂያ ደብዳቤ አስገብተዋል። ከፓርቲ ኃላፊነታቸው እንደዚሁም ከመንግስት ኃላፊነታቸው እሱን አስመልክቶ ውይይት እናደርጋለን።
ጤና ይስጥልን፣ እንደምን አመሻችሁ በድጋሚ። አሁን ውይይት እናደርጋለን።
እንግዲህ አስቀድመን በዘገባዎቻችን የተረዳናቸውን ሀቆች እናስጨብጣችሁና እንግዶቻችን እናስተዋውቃቸዋለን።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከስልጣን ለመልቀቅ የወሰኑበትን የመንግስቱ ልሳን በሆነው ምክንያታቸውን በቴሌቪዥን ጣቢያው አስረድተዋል። የመፍትሄ አካል ለመሆን እንደሚፈልጉ ነው ጠቅላይ ሚኒስትሩ የተናገሩት።
ዋናው ምክንያት በአገራችን ዘላቂ ሰላም እንዲረጋገጥ፣ ዋስትና ያለው ዴሞክራሲ እንዲሰፍን ለማድረግ የመፍትሄው አካል መሆን አስፈላጊ ነው ብዬ ስላመንኩኝ ነው። ህዝቡ ለሚያነሳቸው በርካታ ጥያቄዎች ምላሽ መስጠት ተገቢና አስፈላጊ ነው ብዬ አምናለሁ። በዚህ መሰረት የመልቀቂያዬ የመጨረሻ ውሳኔ በሚመለከታቸው አካላት ይሰጣል ብዬ ተስፋ አድርጋለሁ።
ለኢትዮጵያ ሰላምና መረጋጋት ለማምጣት የሚደረጉ ማንኛውም አይነት ጥረቶች አካልና የመፍትሄው አካል መሆን እንደሚፈልጉ ነው ጠቅላይ ሚኒስትሩ የተናገሩት። ለህዝቡም በተለይ ለወጣቶች የሚከተለው መልእክት አስተላልፈዋል።
አሁን አገራችን የገባችበት ሁኔታ እጅግ አሳሳቢ ነው። ይሄን አሳሳቢ ሁኔታ ለመቅረፍ መላው የአገራችን ህዝቦች ከዚህ በፊት የተለመደው ኢትዮጵያዊ የመቻቻልና የመከባበር ሁኔታ እንዲቀጥል፣ አብሮነታችን እንዲጎለብት፣ እንደዚሁም ደግሞ የድርሻቸውን ሲጫወቱ የመጡበትን የልማት እንቅስቃሴ አሁንም እንዲያስቀጥሉ በዚህ አጋጣሚ ማደራ ለማለት እፈልጋለሁ።
የፕሮግራማችን ተከታታዮች በዛሬው ዝግጅታችን የቀደሙና አሁንም በፖለቲካ አመራር ላይ የሚገኙ ጭምር የተለያዩ የፖለቲካ ሰዎችን ለውይይት ጋብዘናል። ቀደም ሲልም በተመሳሳይ በሌላ ፕሮግራም ጋብዘናቸዋል። የጠቅላይ ሚኒስትሩ የስልጣን መልቀቂያ ድብዳቤና አንድምታዎቹ ነው ርዕሱ።
እንግዶቻችን እናስተዋውቅ። ዶክተር መራራ ጉዲና የኦሮሞ ፌዴራሊስት ኮንግረስ መሪ ናቸው። የመድረክም አባል ድርጅት ነው የሚመሩት ድርጅታቸው። ዶክተር ብርሃኑ ነጋ ደግሞ የአርበኞች ግንቦት ሰባት መሪ ናቸው። አቶ ልደቱ አያሌው የተቃዋሚው ኢዴፓ መስራች እና አሁን በአባልነት የሚቀጥሉ ናቸው። አቶ ገብሩ አስራት ደግሞ ተቃዋሚና የአረና መድረክ አመራር አባል ናቸው። እንግዶቻችን እንኳን ደህና መጣችሁ።
የጠቅላይ ሚኒስትሩ ከስልጣን የመልቀቅ ጥያቄ ምን አንድምታ አለው? በተጨባጭ የምታዩበትን ሁኔታና እንመልከት። ሶስታችሁ ከኢትዮጵያ ነው የምትገኙትና ከኢትዮጵያ አንዳችሁ እናስቀድም። አቶ ገብሩ።
መልካም። እንግዲህ የጠቅላይ ሚኒስትሩ የስራ መልቀቂያ ደብዳቤ ወይ ጥያቄ ምንጩ፣ ይሄ ክስተት ምንጩ ምንድን ነው ከሚለው መጀመር አስፈላጊ ይመስለኛል። እንግዲህ በሀገራችን ላለፉት ሶስት ዓመታት በጣም ብርቱ ነው የሚባል የህዝቡ እንቅስቃሴ አልፎ አልፎም አመፅ የታየበት ሁኔታ ነው። በዚህ እንቅስቃሴ ሂደትም በርካታ መሰረታዊ ጥያቄዎች ተነስተዋል። ለምሳሌ ኢትዮጵያ ውስጥ መድበለ ፓርቲ ስርዓት እንዲኖር፣ ነጻና ፍትሐዊ ምርጫ እንዲረጋገጥ፣ ዜጎች ፍትሐዊ የሆነ የኢኮኖሚ ክፍፍል እንዲኖራቸው፣ የህግ የበላይነት እንዲከበር፣ በባለስልጣኖች እየተከሰተ ያለው ሙስና እንዲፈታና ሌሎችም የአስተዳደር ጥያቄዎች ተነስተዋል። ከዛም ባሻገር ህዝቡ ነጻነትን እንደሚፈልግ፣ መብቶቹ እንዲከበሩ፣ ዲሞክራሲያዊና ሰብአዊ መብቶች እንዲከበሩ እየተጠየቀ ቆይቷል። እንግዲህ እነዚህ ጥያቄዎች በኢህአደግ በኩልና በሌሎችም ፓርቲዎች የመመለስ አዝማሚያ በተሟላ መልኩ የመመለስ አዝማሚያ አልታየም። በመሆኑም ይሄ አካሄድ ቀውስ ውስጥ ከቶታል ሀገራችንን። የፖለቲካ ቀውስ አለ። ከዛም ባሻገር ምልክቱ ወደ አገራዊ ቀውስም ሊወስድ የሚችል ክስተት እየታየ ቆይቷል። ስለዚህ ዋናው መንስኤ ገፊው ይሄ ከተከሰተ በኋላ የኢህአደግ አንዳንድ ውሳኔዎችም እርምጃዎችም መውሰድ ጀምሯል። ለምሳሌ በቅርቡ የታየው እስረኞችን የመፍታት ብዙ ጊዜ ስንጠይቀው የነበረ የእስረኞችን የመፍታት ጉዳይ ታይቷል። ተሰብስበውም አሁን መሻሻል እናደርጋለን የሚሉ የኢህአደግ መግለጫም አዳምጠናል። ግን እነዚህም በቂ ምላሽ አይደሉም። ስለሆነም በቅርቡም እስካሁን ድረስ ህዝቡ የተሰጠ ምላሽ በቂ አይደለም ሲል ቆይቷል እና ኢህአደግን የመመለስ ፍላጎት በተሟላ መልኩ የመመለስ አቅጣጫ አላሳየም። ስለዚህም ቀውስ ቀጠለና የዚህ ቀውስ ዋና መሰረቱ የዚህ ቀውስ እና ህዝቡ ያነሳቸው ጥያቄዎች ግፊት ነው ጠቅላይ ሚኒስትሩን ከስልጣን እንዲለቁ እንዲሰናበቱ ያደረገ። ሌሎችም የኢህአደግ ውስጥ በድርጅቶችም በኢህአደግ አባል ድርጅቶችም የታዩ ያሉ ክስተቶች ይህን ለማርገብ ይህን ለመፍታት እየተወሰዱ ያሉ እርምጃዎች መስለው ነው የሚታዩኝ። በተለይ ደግሞ በኢህአደግ አስተዳደር እንደዚህ ያሉ ችግሮች ሲፈጠሩ በራሱ ማዕቀፍ ነገሮችን ለመፍታት አንዱን ቡድን ተጠያቂ አድርጎ ማሰናበት የመጥበግ ክስተት የቆየ ነው፣ ብዙ ጊዜ የቆየበት ነው ኢህአደግና የዚህ ውጤት መስሎ ይታየኛል። ይሄ የጠቅላይ ሚኒስትርም በዚህ ተጽዕኖ ስር ሆኖ በኢህአደግ በራሱ ማዕቀፍ ተጽዕኖና ቅድም ካነሷቸው መሰረታዊ ምክንያቶች ተነስተው ነው ይህን ድብዳቤ ያቀረቡትና
በጣም ጥሩ
ከሁሉም ከፓርቲም ከመንግስትም ለመልቀቅ የተገደዱ መስሎ የሚሰማኝ።
ዶክተር መረራ፣ ጠቅላይ ሚኒስትሩ እንግዲህ መውጣታቸውን ዜናውን ሰምተዋል፣ ግን ለውጡ መሰረታዊ ነው ወይ? ህዝቡ ያነሳውን ጥያቄ የእናንተን ፓርቲ የሚደራደርባቸው ጉዳዮች ስላሉ መሰረታዊ ለውጥ ነው ብለው ያስባሉ?
መሰረታዊ ለውጥ አይደለም። ዋና ጉዳይ የኢህአዴግ የደስታ ይመስላል
ግለሰቦችን በመለወጥ መሰረታዊ ለውጥ ማምጣት አይችልም እና ኢህአዴግ የፈለገውን ማውጣት ማውረድ ይችላል። በያዩ መግባባት ሀገሪቷን ለመምራት ምን ዝግጅት እንዳለው ቀጣዩ የኢህአዴግ እርምጃዎች ካላየን በስተቀር አሁን ባለው ሁኔታ ጠቅላይ ሚኒስትሩ በመውረዳቸው ለውጥ ይመጣል ብሎ ተስፋ ማድረጉ በጣም አስቸጋሪ ነው። ያኔ ግምት ሶስት ነገሮችን ይገምታል። አንደኛው ወይ ይህንን ኢህአዴግን ለዚህ ቀውስ የከተትኩ አንተነ ኢህአዴግን ከዚህ ቀውስ ማውጣት አልቻልክም፣ ስለዚህም አንተ ብትወርድ የተሻለ ሁኔታ ይፈጥራል የሚሉ ወገኖች ኢህአዴግ ውስጥ ተፈጥሮ ሊሆን ይችላል። ወይንም ከሳቸው የተሻለ ኢህአዴግ ጠቅላይ ሚኒስትር የህዝብ ተቀባይነት አለው ሁኔታዎችን ሊያረጋጋ ይችላል የሚል ተሳሰብ ያላቸው ወገኖች ሌላ ሰው ለማምጣት ፈልጎም ሊሆን ይችላል። ወይንም ደግሞ የበለጠ ስጋት ነው ያለኝ ጠንከር ያለ እርምጃ ባለመወሰዱ ምክንያት ነው ቀውሱ እዚህ የደረሰው ብሎ የሚያስቡ ወገኖች ምናልባትም ሁኔታዎችን ቀልብሶ ወደኋላ ለመውሰድ መሞከር ሊኖር ይችላል። ዞሮ ዞሮ ግን በኢህአዴግ ሳጥን ውስጥ እየታሰበ ያለ ስራ ነው። ኢህአዴግ በራሱ ሳጥን ውስጥ እያሰበ መፍትሄውም በደጅ ነው ብሎ በተለያዩ መንገዶችና እርምጃዎች የኢትዮጵያ ህዝቦችን ወደ ሌላ ኢህአዴግን ወደሚደግፍ አይነት ሁኔታዎችን መለወጥ ይችላለሁ፣ መቆጣጠር ይችላለሁ ብሎ የተወሰደ እርምጃ ይመስላል። ዞሮ ዞሮ ግን እኔ መገንዘብ እስከቻልኩ ድረስ 100 ሚሊዮኖችን መምራት ለአንድ ቡድን አስቸጋሪ ነው። በተለይም ሀገሪቷንና ህዝቦቿን ለመታደግ በሚያስችል መንገድ ብሔራዊ መግባባትን በሚፈጥር መንገድ ኢህአዴግ ቆጦ ወደዛ መግባቱን በቂ ምልክት እያሳየ አይደለም። እኔ ስጋትም ተስፋም ያየሁበት እርምጃ ነው። ስጋትም አለም ተስፋም ምናልባት ኢህአዴግ አሁንስ በቃ 27 ዓመት ያቃደጃ በቀውስ ውስጥ መርጄ እዚህ አድርሻለሁ ከዚህ በኋላ በቁርጠኝነት መፍትሄዎቹን ወደ መፈለጉ ገብቻለሁ የሚልም ምልክት ሊሆን ይችላል። ስለዚህ ሁለት ድን ነው ተስፋን
ስጋትም ብለዋል። መልካም ዶክተር ብርሃን ወደ እርስዎ ነው የሚሻገረው።
አመሰግናለሁ አሉላ። የማየው ነገር በዚህ እርምጃ የማየው ነገር በመጀመሪያ በጠቅላይ ሚኒስትሩ መልቀቅ ቤትም ሀገር ቢሆን ቤትም ሌላ ሀገር ቢሆን እና ሙሉ ለሙሉ ስልጣን ያላቸው ጠቅላይ ሚኒስትር ቢሆኑ ኦኬ ይሄ መሰረታዊ የሆነ ለውጥ ሊያመጣ የሚችል ነው ብሎ ለማየት የሚያስችል ነገር ይሆን ነበር። ግን እንደምናውቀው ምናልባት ለፈረንጆቹ ሌላ ነገር ሊመስላቸው ይችላል። ግን የሀገራችንን ነገር ለምንከታተል ሰዎች የምናውቀው ጠቅላይ ሚኒስትሩ ምንም ይሄ ነው የሚባል ስልጣን ያላቸው የአገሪቱንም አጠቃላይ አቅጣጫ በመመልክ መሄድ አለበት በሚል ላይ ውሳኔ መስጠት የሚችሉ ጦር ያላቸው ደህንነት ያላቸው እነኝን አካሎች ማዘዝ የሚችሉ ሰው አልነበሩም። ስለዚህ የእሳቸው መልቀቅ ያን ያክል ትልቅ የለውጥ ምልክት አድርጌ አላየውም።
አድማጮች ውይይቱ በቁንጽል የተወሰደ ነው። ከአንድ ሰዓት ተኩል የፌስቡክ ቀጥታ ስርጭት ላይ የተወሰደ ነው። በፌስቡክ ተከታተሉት። በሬዲዮ ፕሮግራማችንም መልሰን እናመጣለን። አሁን ስርጭታችን ሊጠናቀቅ ነው። የማጠቃለያ ዜናውን ከአዲሱ አበበ።
ኢትዮጵያ ውስጥ ከዛሬ ጀምሮ ተግባራዊ የሚሆን አስቸኳይ ጊዜ አዋጅ ተጣለ። አዋጁ እስከ መቼ እንደሚቆይ አልተገለጸም። የኢትዮጵያ ሚኒስትሮች ምክር ቤት እንዳስታወቀው የአዋጁ ዋና ምክንያት በአገሪቱ ያለውን ያልተረጋጋ ሁኔታ ወደ ሰላም ለመመለስ እንደሆነ ታውቋል። ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝ የስልጣን መልቀቂያ ጥያቄ ማቅረባቸውን ተከትሎ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የኢትዮጵያ ሁኔታ በቅርብ እየተከታተለ መሆኑን አስታውቋል። ኤምባሲው እንደገለጠው ማንኛውም የሀገር ውስጥ መገናኛ አውታሮችን እንዲከታተሉ ባለስልጣናት የሚሰጡትን መመሪያ ተከትለው ከተለያዩ ስብሰባዎችና ህዝባዊ ሰልፎች እንዲርቁ ለኤምባሲው ሰራተኞች ማሳሰቢያ አስተላልፏል። የደቡብ ሱዳንን መንግስት ለመገልበጥ አሲረዋል ተብለው የተወነጀሉ አንድ ደቡብ አፍሪካዊ የሞት ፍርድ ሊፈረድባቸው እንደሆነ ተገለጠ። ከተከሳሹ መከላከያ ምስክሮች መካከል አንዳቸውም በችሎቱ አልተገኙም። ዊሊያም ጆን ኤድሊ ለቀድሞው የደቡብ ሱዳን ምክትል ፕሬዚዳንት ለሪክ ማቻር በኮንትራት የሚሰሩ የግል ጠባቂ ሲሆኑ እንደ አውሮፓ አቆጣጠር ባለፈው ነሐሴ 2016 ነው በቁጥጥር ስር የዋሉት። በጡረታ ላይ የሚገኙት የደቡብ አፍሪካ ጦር ኃይል ኮሎኔል ዊሊያም ጆን ኤርሊ ትናንት ሐሙስ ነው ጁባ ውስጥ ፍርድ ቤት የቀረቡት። በአንድ የፍሎሪዳ ሁለተኛ ደረጃ ትምህርት ቤት ውስጥ ተኩስ ከፍቶ እስካሁን በታወቀው አሃዝ መሰረት ለ17 ሰዎች ሞት ምክንያት የሆነው ግለሰብ ትናንት አሙስ ለመጀመሪያ ጊዜ ፍርድ ቤት ቀረበ። ያለዋስ መብት እዚያው እስር ቤት እስከሚቀጥለው ችሎት እንዲቆይ ተበይኖበታል።
አድማጮች፣ ለምሽቱ ያዝነውንም በዚሁ አጠናቀቅን። ያስተናገድናችሁ አሉላ ከበደና
አዲስ አበበ ነን።
የትግርኛ ስርጭት ይቀጥላል። ነገ ከምሽቱ 3 ሰዓት ላይ ጠብቁን። በወቅታዊ ዜናዎችና ዘገባዎች እንመለሳለን።